ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 12 2014 ዓመተ ምህረት ዝግጅታችን ጀመረ።
በርሃሌ ከተማ ውስጥ የታጠቁ ሰዎች በመግባት የስደተኞች ካምፕ ላይ ጥቃት ማድረሳቸውና በአካባቢው ያሉ ሰዎችም መጎዳታቸውን በተመለከተ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኮሚሽን ሪፖርት ደርሶታል።
የሰማችኋቸው የተባበሩት መንግስታት ድርጅት የምስራቅና የአፍሪካ ቀንድ ቢሮ ቃል አቀባይ ፌዝ ካሲናን ነው። ሰሞኑን በአፋር በርሃሌ የስደተኞች ጣቢያ ውስጥ የደረሰውን ጥቃት በተመለከተ ካስረዱት የተወሰደ ነው። ሙሉ ዘገባውን ከዜና በኋላ ታደምጣላችሁ።
የአፋርን ህዝብ ያስቆጣ መግለጫ ነው። ምክንያቱም አንድ ሙሉ ዞን ተይዟል፣ 5 ከተማዎችን ተቀጣጥረው ባሉበት ቦታ ላይ ምንም አይነት ጦርነት የለም ብለው እንዳስተላለፉ መግለጫቸው ምስክር ይሆናል።
በተለይ በወለጋ አካባቢ ሲጨፈጨፍ እነሱ እጅ ከሌለ በቀር ይህን ህዝብ ሄዶ ማጽናናት መጎብኘት ተገቢ ነበር።
ለሰው ልጅ የሚያስፈልገው ነገሮች ሁሉ ካለ ገደብ እንዲገባለትና እንዲፈቀድለት ለአውሮፓ ህብረት መንግስታት ጥሪያችን አቅርበናል ማለት ነው።
ትላንትናና ከትላንትና በስቲያ በዋሽንግተን ዲሲና በብራሰልስ ከተሞች የአፋር የአማራና የትግራይ ተወላጆች ካሰሟቸው የተቃውሞ ድምጾች የተቀነጨቡ ናቸው። ለመሆኑ ተቃውሞ ምን ነበር? ከዜና በኋላ ይቀርባል። እነዚህና ሌሎች ጥንቅሮች በምሽቱ ፕሮግራማችን ተካተዋል። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
አድማጮቻችን እንደምን አመሻችሁ። ዜናውን የማሰማችሁ ሀብታሙ ስዩም ነኝ። የኢትዮጵያ መንግስት በሁለት ጋዜጠኞች ላይ የከፈተውን ክስና በአንድ አርታይ ላይ የጀመረውን አዲስ ምርመራ ሊያቆም እንደሚገባ ዓለም አቀፉ የጋዜጠኞች መብት ተከራካሪ ተቋም ሲፒጂ አሳሰበ። ሀገሪቱ ጋዜጠኞችን ለመቅጣት በማሰብ የምታካሄዳቸውን እስሮችን መግታት እንዳለባት ዛሬ በወጣው መግለጫ ጠይቀዋል። በፍሪላንስ ጋዜጠኝነት ለአሶሺየትድ ፕሬስ አውታር በመስራት ላይ የነበረው አሚራማን ኪያሮና ለተለያዩ የዜና አገልግሎቶች በካሜራ ባለሙያነት ሲሰራ የሰነበተው ቶማስ እንግዳ እንዲሁም ተራራ ኔትወርክ የተሰኘው የበይነ መረብ ላይ የዜና አውታር አርታኢ ታምራት ነገራ ኢትዮጵያ የሰሜኑን ጦርነት የተመለከተውን የአስቸኳይ ጊዜ አዋጅ ባወጀች ማግስት ከታሰሩ ጋዜጠኞች መካከል እንደሚገኙበት ያወሳው ሲፒጄ ከሰሞኑ የአስቸኳይ ጊዜ አዋጁ መነሳቱን ተከትለው ጋዜጠኞችን ጨምሮ በአዋጁ ምክንያት የተያዙ ሁሉም ሲቪሎች በሕጉ መሰረት በ48 ሰዓታት ውስጥ ይፈታሉ የሚል ግምት እንደነበረ አውስተዋል። ይሁንና አዋጁ መነሳቱ በተነገረ በሁለተኛው ቀን ማለትም የካቲት 10 2014 ዓ.ም የኦሮሚያ ክልላዊ መንግስት ፖሊስ በታምራት ነገራ ላይ አዲስ ምርመራ መጀመሩን አስታውቋል። ላሚርና ቶማስ ቤተሰቦችም ሁለቱ ጋዜጠኞች በሀገሪቱ የጸረ ሽብር ሕግ መሰረት መደበኛ ክስ እንደሚቀርብባቸው መነገሩን ሰምቻለሁ ሲል ሲፒጂ አስታውቋል። ባለስልጣናት አሚር አማን ኪያሮና ቶማስ እንግዳን በሽብር ወንጀል የመክሰስ ሂደትን በታምራት ነገራ ላይ ይደረጋል የተባለውን ምርመራ እንዲያቋርጡ አሳስበዋል። ዛሬ በማዕከላዊ ሶማሊያ በምትገኘው በልድዋኔ ከተማ በደረሰ የአጥፍቶ ጠፊ ቦምብ ጥቃት 13 ሰዎች መሞታቸውን የመንግስቱን ቴሌቪዥን ጠቅሶ ሮይተርስ ዘግበዋል። ጥቃቱ የደረሰው በአካባቢው ባለስልጣናትና ፖለቲካ ሰዎች ተጨናንቆ በነበረው ሬስቶራንት ላይ እንደነበረ ዓይን ምስክሮች ተናግረዋል። ሳይት የተባለ የአልሸባብ ታጣቂ ቡድንን የበይነ መረብ እንቅስቃሴ የሚከታተል ስብስብ ቡድኑ ለጥቃቱ ኃላፊነት እንደወሰደ ጠቁሟል። ጽንፈኛው እስላማዊ ቡድን ባለፉት 2 ሳምንታት ብቻ 2 ጥቃቶችን ፈጽሟል። በጥቃቱ ተጨማሪ 18 ሰዎች መቁሰላቸውን የሶማሊያ መንግስት በትዊተር ገጹ ላይ አስታውቋል። የቆሰሉ ሰዎችን ለመርዳት እንደጣሩ የተናገሩ አንድ የዓይን እማኝ ወታደሮችና ሲቪሎችን ጨምሮ 7 አስክሬኖችን መቆጠራቸውንና ከ10 በላይ መቁሰላቸውን ለሮይተርስ ተናግረዋል። ፖሊስና የመንግስት ባለስልጣናት ጥቃቱ የተፈጸመው በአጥፍቶ ጠፊ አማካኝነት መሆኑን ቢያረጋግጡም የተጎጂዎችን ቁጥር ግን ይፋ አላደረጉም። በቅርቡ የተበተነው የቱኒዚያ ፓርላማ አባል የነበሩት ያሲን አያሪ የተባሉ የህዝብ ተወካይ በሌሉበት የሀገሪቱ የጦር ፍርድ ቤት የአስር ወር እስራት ቅጣት እንደወሰነባቸው ለሮይተርስ ተናገሩ። የሀገሪቱ ፕሬዚደንት የሀገሪቱን ፓርላማ ስልጣን አልባ የማድረጋቸውን ውሳኔ የጦር መፈንቅለ መንግስት ሲሉ መጥራታቸውን ተከትለው አያሪ ፕሬዚደንቱና የጦር ሰራዊቱን ሰድበዋል የሚል ክስ ቀርቦባቸዋል። ፕሬዚደንት ካይስ ሳይድ በአውሮፓውያኑ ሐምሌ 25 ፓርላማውን ከበተኑ በኋላ የመንግስት መዋቅር ስልጣንን ውድቅ በማድረግ የአብዛኞቹን መስሪያ ቤቶች ኃላፊነት መቆጣጠራቸው ሰፊ የሀገር ውስጥና የውጭ ሀገር ውግዘትን አምጥቶባቸዋል። የሀገሪቱን ጠቅላይ ፍርድ ቤት በተመሳሳይ ያገዱት ፕሬዚደንቱ የአሁኑ የእስር ውሳኔ ተቀናቃኞቻቸውን ሊበቀሉ ይችላሉ የሚለውን የተቃዋሚዎቻቸውን የቀደመ ስጋት አጠናክረዋል። በአሁኑ ጊዜ በፓሪስ የሚገኙት ያሲን አያሪ የተፈረደባቸውን እስራት በተመለከተ ለሮይተርስ በስልክ ሲናገሩ ትናንት በብራሰልስ ሳይድ አምባገነን እንዳልሆኑ ተናገሩ። ዛሬ ግን የጦር ፍርድ ቤቱ በአንድ ሕግ አውጪ ላይ የመናገር መብትን በተጻረረ መልኩ የእስር ቅጣት ፈረደበት ሲሉ ፕሬዚደንቱን ወቅሰዋል። ፕሬዚደንቱ በአውሮፓውያኑ 2011 ዓ.ም በሀገሪቱ የፈነደው አብዮት ውጤት የሆኑ መብቶችና ነጻነቶችን እንደሚያስከብሩ፣ ዲሞክራሲ ነው ቱኒዚያ እንደሚያመጡ፣ ከወራት በኋላ ህዝበ ውሳኔ እንደሚከናወንና አዲስ ህገ መንግስትም እንደሚረቀቅ ተናግረዋል። በዓመቱ መጨረሻ ላይ አዲስ የፓርላማ ምርጫ እንደሚደረግም አክለዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የሩሲያው ፕሬዚደንት ቭላዲሚር ፑቲን ዩክሬንን ለመውረር ወስነዋል ሲሉ አስታውቋል። ፕሬዚደንቱ እንደወሰኑ አምኛለሁ፣ ይህንንም ለማመን ምክንያቶች አሉን ብለዋል ባይደን ትናንት ከሰዓት ከዋይት ሀውስ በሰጡት መግለጫ። ቀደም ባለው ሰዓት የሩሲያ ጦር ኃይል ፑቲን በአካል ተገኝተው የሚታዘቡት ስትራቴጂካዊ የኒውክሌር ኃይሎችን መጠነ ሰፊ የጦር ልምምድ እንደሚያደርግ አስታውቋል። ባይደን በምስራቃዊ ዩክሬን ቀጠና ዶንባስ በሚገኝ መዋለ ሕጻናት ላይ በሩሲያ የሚደገፉ ወታደሮች ያደረሱትን የመድፍ ጥቃትም ኮንነዋል። ሞስኮ ግን ጥቃቱን የፈጸመችው ዩክሬን ናት ብላለች። በዶንባስ የዘር ማጥፋት ተከናውኗል፣ ዩክሬን ሩሲያን አጥቅታለች የሚሉትን ጨምሮ የተሳሳቱ መረጃዎችን ለሕዝብ እያሰራጨች መሆኗን ባይደን ጠቁመዋል። ባይደን አሁንም ፑቲን ውጥረቱን እንዲያረግቡ ጥሪ አቅርበዋል። የዲፕሎማሲው ምዕራፍ አሁንም ያልተዘጋ መሆኑን ተናግረዋል። ዓለም አቀፉ የዜና አውታር ቢቢሲ በፐርሺያ ቋንቋ ሰራተኞቹና ቤተሰቦቻቸው ላይ ኢራን ጥቃትና ዛቻ እያደረሰች እንደሆነ ተናገረ። ቢቢሲ ለተባበሩት መንግስታት ድርጅት ባቀረበው ክስ ላይ ድርጅቱና ዓለም አቀፉ ማህበረሰብ ኢራንን በሰራተኞች ላይ እየፈጸመች ያለችውን ተቀባይነት የሌለው አያያዝ እንዲያወግዙ ጠይቋል። ቢቢሲ በክሱ ላይ ኢራን በእንግሊዝና በሌሎች ሶስተኛ ሀገራት የሚኖሩ ጋዜጠኞች ላይ ድንበር ተሻጋሪ ስጋት ደቅናለች፣ በኢራን ውስጥ በሚኖሩ ቤተሰቦቻቸው ላይ እንግልትና የፋይናንስ ጫና ትፈጽማለች፣ የቢቢሲ ፐርሺያ ቋንቋ ክፍልና ጋዜጠኞችን የሙያ ክብር ላይ ጉዳት ለማድረስ የስለላ ተግባራትን አስፋፍታለች ሲል ከሷል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚህ ናቸው። ከቀሪ የቅዳሜ ምሽት ዝግጅቶች ጋር አብራችሁ እንድትቆዩ እንጋብዛለን።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ የካቲት 12 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት።
የዚህ አይነት ስሜት መቀጠል አሁንም አስፈላጊነቱን ለማረጋገጥ እነዚያ በዚያ ጊዜ ሰማዕትነቱን የከፈሉትን ወንድሞቻችን ልናስታውሳቸው ይገባል።
ዛሬ የካቲት 12 2014 ዓ.ም የሰማዕታት መታሰቢያ ዕለት ነው። የሰማችኋቸው ኤምሬትስ ፕሮፌሰር ሱመት ሲሻኝ የዛሬ 80 ዓመት የደረሰውን ወደኋላ መለስ ብለው ያስቃኙናል። በሁለተኛው አጋማሽ ክፍለ ጊዜ ይመለሳሉ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። አፋር ክልል በሚገኘው የስደተኞች መጠለያ ጣቢያ ውስጥ በደረሰ ጥቃት 5 ሰዎች ሲገደሉ በሺዎች የሚቆጠሩ ደግሞ አካባቢውን ጥለው ለመሸሽ መገደዳቸውን የተባበሩት መንግስታት ድርጅት አስታወቀ። ጽዮን ግርማ የመንግስታቱን ድርጅት የምስራቅና የአፍሪካ ቀንድ ቢሮ ቃል አቀባይ ፌዝ ካሲናን አነጋግራቸዋለች። ቀጥሎ ይቀርባል።
የተባበሩት መንግስታት ድርጅት የስደተኛ ጉዳዮች ከፍተኛ ኮሚሽነር UNHCR አርብ የካቲት 11 2014 ዓ.ም ምረት ባወጣው መግለጫ አፋር ክልል በራሃሌ ውስጥ በሚገኘው የስደተኞች መጠለያ ካምፕ ውስጥ በደረሰ ጥቃት 5 ሰዎች መገደላቸውና በሺዎች የሚቆጠሩ ስደተኞች ደግሞ አካባቢውን ጥለው መሰደዳቸውን ሪፖርት እንደደረሰው አስተውቋል። የመንግስታቱ ድርጅት የምስራቅና የአፍሪካ ቀንድ ቢሮ ቃል አቀባይ ፌስ ካሲና አፋር ክልል ከታህሳስ ወር ጀምሮ ጦርነት ውስጥ መቆየቱን ገልጸው በየካቲት ወር መጀመሪያ ላይ ደግሞ በራሃሌ ውስጥ በሚገኘው የኤርትራ ስደተኞች መጠለያ ካምፕ ውስጥ ጥቃት መድረሱን ተናግረዋል።
እንደ አውሮፓውያን አቆጣጠር በየካቲት 4 የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኮሚሽን በራሃሌ ከተማ ውስጥ የታጠቁ ሰዎች በመግባት የስደተኞች ካምፕ ላይ ጥቃት ማድረሳቸውንና በአካባቢው ያሉ ሰዎችም መጎዳታቸውን በተመለከተ ሪፖርት ደርሶታል። በዛን ሰዓት ሰዎች ለነፍሳቸው ሲሉ መሸሽ ነበረባቸው። ስለዚህ እንደ አካባቢው ባለስልጣናት ከሆነ 34000 ኤርትራውያን ስደተኞች ለመሸሽ ተገደዋል። እነዚህ 34000 የሚሆኑ ሰዎች በካምፕ ውስጥና በአካባቢ ባሉ መጠለያዎች ዙሪያ የሚኖሩ ናቸው።
በራሃሌ በሚገኘው የስደተኞች መጠለያ ከደረሰ ጥቃት የተረፉ ሰዎችን ቃል ጠቅሶ መግለጫ ያወጣው የተባበሩት መንግስታት ድርጅት ጥር 26 2014 ዓ.ም ተመረተ የታጠቁ ሰዎች ወደ ካምፑ ከገቡ በኋላ ቢያንስ 5 ስደተኞችን ሲገሉ በርካታ ሴቶችን ማገታቸውን አስታውቋል። ካምፑን ጥለው በመሸሽ ላይ በነበሩበት ወቅት በተፈጠረ ትርምስ የቤተሰባቸው አባላት የጠፉባቸው መሆኑን ተፈናቃይ ስደተኞቹን ዋቢ ያደረገው መግለጫ ይዘረዝራል። ድርጅቱ ጥቃቱን ያደረሱትን ታጣቂዎች ማንነት ይፋ ያላደረገ ሲሆን ቃል አቀባዩ ፌዝ ካሲናን የታጣቂዎቹ ማንነት እንዳልታወቀ ተናግረዋል።
Because of the conflict situation, UNHCR staff and other humanitarian partners were
በግጭቱ ምክንያት የመንግስታቱ ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽን ሰራተኞችና ሌሎች የሰብአዊ ጉዳይ አጋሮቻችን አካባቢውን ለቀው ለመውጣት ተገደው ነበር። የዚህ ለየት ያለ ጥቃት ፈጻሚዎች ማን እንደሆኑ ማረጋገጥ አልቻለም። በኮሚሽኑ ቀዳሚው ሐሳባችን የስደተኞችና ማህበረሰቦቻቸው ደህንነትና በድጋሚ ለመፈናቀል መዳረጋቸው ነው። ደህንነታቸውን ማረጋገጥ እንሻለን። ስለዚህ ለስደተኞችና ለተመላሾች አገልግሎት ከመሰጡና ሌሎች የጋራ አጋሮች ጋር በመሆን ያስቸኳይ ጊዜ ድጋፍ ለሚሹ ሁሉ ተደራሽ ለማድረግ እየሰራን ነው።
የብርሃሌ የስደተኞች መጠለያ አፋርንና ትግራይን ከሚያዋስን ስፍራ ይገኛል። ህዋት አብዛኛውን ትግራይን ቢቆጣጠርም የመንግስት ደጋፊ በሆኑ ኃይሎች ጥቃት ደርሶብኛል ሲል እንደ አውሮፓውያን አቆጣጠር ካለፈው ጥር ወር አንስቶ በአፋር ወታደራዊ ዘመቻ መክፈቱን ተናግሯል። AFP በዚህ ሳምንት አፋር ዋና ከተማ ሰመራ ውስጥ ራሳቸውን አትርፈው ከዚያ የደረሱ ሰዎችን አግኝቶ ባደረገው ቃለ ምልልስ ጥቃቶቹን ያደረሰው ህዋት መሆኑን መናገራቸውን ዘግቧል። እንዲህ አይነት ነገር አይቻላውቅም ያሉት የሁኔታውን አስከፊነት የገለጹት መሐሙድ አህመድ የተባሉ የዜና ወኪሉ ካነጋገራቸው ስደተኞች አንዱ ናቸው። አንድም የመንግስት ደጋፊ ታጣቂ በአካባቢው በሌለበት በሰላማዊ ሰዎች ላይ የተፈጸመ ጥቃት ነው ሲሉ ስለነበረው ሁኔታ በማስታወስ አስረድተዋል። ወታደሮች በሰላማዊ ሰዎች ላይ ተኩስ ሲከፍቱ አይቻላውቅም፣ የሚዋጋቸው ወታደርም አልነበረም። የነበሩት ሴቶችና ህጻናትን ጨምሮ ሲቪሎች ብቻ ነበሩ። እናም ከባድ መሳሪያዎችን ይተኩሱ ነበር ብለዋል። ከሰባቱ ልጆቻቸው ሁለቱ የስድስት ዓመት ወንድ ልጃቸው እና የአራት ዓመቷ ሴት ልጃቸው እንዲሁም ከሁለቱ ሚስቶቻቸው አንደኛቸው አሁንም ድረስ የገቡበት አልታወቀም። በስደተኛ ካምፕ ውስጥ ከነበሩት የተመዘገቡ 34000 ስደተኞች ውስጥ 4000 የሚሆኑት ሰመራ በሚገኘው UNHCR እና የኢትዮጵያ መንግስት ስደተኞችና ከስደት ተመላሾች ኤጀንሲ በጋራ በሚያስተዳድሩት ካምፕ ውስጥ እንደሚገኙ ኮሚሽነሩ ገልጿል። ቀሪዎቹ 10000 ደግሞ ከሰመራ 225 ኪሎ ሜትር ርቀት ላይ በመተገኘው አፍዴራ ከተማ ውስጥ እንደሚገኙ ገልጿል። ቀሪዎቹ የት ናቸው ስንል ለፌስ ጥያቄ አስተላልፈው ነበር።
We are not able to confirm the locations where the refugees, some of the refugees are.
የምናውቀው ነገር ቢኖር 14000 የሚሆኑ ስደተኞች በአካባቢው መኖራቸው ነው። እነዚህ ናቸው የአፋር ክልል ዋና ከተማ ሰመራ ድረስ ተጉዘው መድረስ የቻሉት። ሌሎቹ ደግሞ በቀሪ የክልሉ ከተሞች ውስጥ ናቸው ያሉት። ስለዚህ ላልተቆጠሩት ስደተኞች የረድኤት ተቋማት ድጋፍ ለማድረግና አስቸኳይ እርዳታ ለመለገስ ይፈልጓቸዋል።
እነዚህ ቀደም ሲል በካምፕ ውስጥ የነበሩና አሁን ከጥቃቱ በኋላ የት እንዳሉ የማይታወቁ ያልተቆጠሩት ስደተኞች ወደ 20,000 እንደሚጠጉ ቃል አቀባዋ ተናግረዋል። የአፋር ክልል መንግስት ባለስልጣናትና እንዲሁም የብሔራዊ የስደተኞችና ከስደት ተመላሾች አገልግሎት ድርጅት በተመሳሳይ ለዚህ ሁሉ ተጠያቂው ህወሓት ነው ብለዋል። ካምፑ የሚደረስበት ባለመሆኑ የተባለውን ማረጋገጥ ያለመቻሉን ጠቅሶ ኤፍፒ ዘግቧል። የህወሓት መሪዎችንም ለጊዜው ያለማግኘቱን አመልክቷል። የመንግስታቱን ድርጅት የምስራቅና የአፍሪካ ቀንድ ቢሮ ቃል አቀባይ ፌስ ካሲናን በግጭቱ ውስጥ የትኛው ወገን አጥቂ ወይም ጥቃቱን ፈጻሚ እንደሆነ ኮሚሽነሩ እንደማያውቅ ገልጸው፣ ነገር ግን ሁሉም በግጭቱ ውስጥ የሚሳተፉ ሁሉ ከድርጊታቸው እንዲቆጠቡ ተመድ ሲያሳስብ መቆየቱን አስታውሰዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። አሁን ሰሞኑን በተለያዩ የዓለም ክፍሎች የተደረጉ የተቃውሞ ሰልፎችን በተመለከተ ወደ ተጠናቀረው መሰናዶ እናልፋለን። በዩናይትድ ስቴትስ የሚኖሩ የአፋር ክልል ተወላጆች በትላንትናው ዕለት ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ፊት ለፊት የተቃውሞ ሰልፍ አድርገዋል። 5 ያክል የክልሉ ወረዳዎች በህወሓት ኃይሎች መያዛቸውንና ንጹሐንን በእጅጉ የጎዳ የከባድ መሳሪያ ጥቃት እየተፈጸመባቸው መሆኑን የጠቀሱት ሰልፈኞች የኢትዮጵያ መንግስት የክልሉን ነዋሪዎች ደህንነት መጠበቅ ተስኖታል በሚል ወቀሳ አቅርበዋል። በተመሳሳይ በትላንትናው ዕለት ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት በተደረገ ሌላ ሰልፍ ላይ በዋሽንግተን ዲሲና በአካባቢዋ የሚኖሩ የአማራና የአፋር ብሔር ተወላጆች በተለያዩ የሀገሪቱ ክፍሎች በብሔሩ ተወላጆች ላይ እየደረሱ ናቸው ያሏቸውን ጥቃቶች በማንሳት ዘር ማጥፋት ሲሉ የጠቀሱት ወንጀል ሲፈጸም የሀገሪቱ ፌዴራል መንግስትና የክልል መንግስታት ቸልታ አሳይተዋል በሚል ወቀሳ አሰምተዋል። በሌላ በኩል ደግሞ በአውሮፓ የሚኖሩ የትግራይ ተወላጆች በበኩላቸው የክልሉ ነዋሪዎች መሰረታዊ ግልጋሎቶችን እንዳያገኙ ሆን ብሎ ከልክሏል ያሉትን የኢትዮጵያን መንግስት ለመቃወም የአውሮፓ ህብረት አመራሮችንም ለማሳሰብ አደባባይ ወጥተዋል። ሁሉንም ሰልፎች የተከታተለው ሀብታሙ ስዩም ዝርዝር አለው።
በሳምንቱ መገባደጃ ቀናት በዩናይትድ ስቴትስ እና አውሮፓ የሚገኙ ትውልደ ኢትዮጵያን የተቃውሞ ሰልፎችን አድርገዋል። ከቅርብ ጊዜው ብንነሳ ትናንት ረፋድ ላይ ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ፊት ለፊት የተደረገውን ሰልፍ እናገኛለን።
አጋንስት አፋር ፒፕል ስቶፕ ጀኖሳይድ አጋንስት አማራ ፒፕል ዊ ኒድ።
የአፋር ብሔር ተወላጆች በዋነኝነት የተሳተፉበት ሰልፍ አስተባባሪ ከነበሩት መካከል አንዱ የሆኑት አቶ ሁሴን አህመድ ሁሴን በትግራይ ኃይሎች በተከፈተበት ጥቃት ሰብአዊና ቁሳዊ ውድመት ደርሶበታል የሚሉትን የክልሉን ሕዝብ ደህንነት ማስጠበቅ ተስኖታል ያሉትን የኢትዮጵያ ፌዴራል መንግስት ለመቃወም ሰልፉ እንደተጠራ ይናገራሉ። መንግስት ያወጣቸው ሰሞንኛ መግለጫዎች ማህበረሰቡን ያስቆጡ እንደሆነም ያስረዳሉ።
ምክንያቱም አንድ ሙሉ ዞን ተይዟል፣ 5 ከተማዎችን ተቀጣጥረው ባሉበት ቦታ ላይ ምንም አይነት ጦርነት የለም ብለው እንዳስተላለፉ መግለጫቸው ምስክር ይሆናል። ያንን መግለጫ ሲሰጡ ህዝብን ከመናቅ አንጻር እንጂ ለህዝብ ያላቸው አመለካከት፣ ለህዝብ ያላቸው ሁኔታ ጥሩ እና ህዝባዊ መንግስት መሆናቸውን ቢያረጋግጡ ኑሮ ያህን መግለጫ አይሰጡትም ነበር ዛሬ።
አቶ ሁሴን በሺዎች የሚቆጠሩ የክልሉ ነዋሪዎች ከመኖሪያቸው ተፈናቅለው በመጠለያ ጣቢያዎች ውስጥ እንደሚገኙ ተናግረዋል። ህዝቡ ከተጋረጠበት ችግር አንጻር የመንግስት ምላሽ ማነሱ የመከዳት መንፈስ መደቀኑን አቶ ሁሴን አልሸሸጉም።
የህዝቡን ደህንነት እንዲጠብቅ መንግስት ሊሆን የሚችለው የህዝቡን ደህንነት መጠበቅ ካልቻለ፣ ህዝቡ ያለበትን ስቃይን አይቶ ትክክለኛ የመጠለያ አካባቢ ካልተደረገለት፣ ሁለተኛ ነገር ደግሞ ያለውን የከባድ መሳሪያ ሊቋቋም የሚችልበትን የፌዴራል እገዛ ያስፈልገዋል። የመከላከያ ሰራዊት እገዛ ያስፈልገዋል። ይሄ ህዝብ እየተሰቃየ ያለው ኢትዮጵያዊነትን በመምረጡ ብቻ ነው። ስለዚህ እኛ አሳልፈን ሰጥተን ኢትዮጵያን አንወጋም ኢትዮጵያዊነታችን ይበልጣል ብለው ነው መንገዱን ያለቀቁበት ምክንያት። ስለዚህ በዚህ ደረጃ ላይ ያለን ህዝብ ያን ሁሉ መጽዋት ከፍለው ዛሬ እኮ የአፋር ሰራዊት ትናንት ጭፍራን ለማስለቀቅ በተደረገው ትልቁ ውጊያ ትናንት ደርሳ ጊታ ላይ በተደረገው ትልቁ ውጊያ ሚሊዮን ቆርጠው ለመያዝ የትግራይ ኃይሎች በጣም ብዙ ሺ ወታደሮችን ነበር ያሰለፉት። ያንን ሁሉ ሰብረው እስከ አማራ ድረስ ሄደዋል እኛ ሰዎች። ለምንድን ነው ያን ነገር ያደረጉት? ትልቅ ርብርብ ነበር ትናንት። ዛሬ ድርድር ለማድረግ ሲባል የአፋር መንግስት እንደ ክደት ነው ያደረጉት። ከክደት ውጪ ሌላ ነገር የለውም። የፌደራል መንግስት ዝምታ እና ደግሞ ያስቸኳይ ጊዜ አዋጅም ደግሞ ተነስተዋል። ምንም አይነት ጦርነት እንደሌለ ነው እነሱ እያስመሰሉ ያሉት። እንዴት ይሄ ሊሆን ይችላል? ህዝብን ከመናቅ ውጪ እንዴት አይነት አስተዳደርን ላይ አሁን ማለት እንዴት አይነት መንግስት ነው ያለው ማለት እንችላለን?
ሼክ አቡበከር መሐሙድ በሰልፍ ላይ ካገኘኋቸው አስተባባሪዎች መካከል አንዱ ናቸው። እሳቸው ይህንን ብለዋል።
በአፋር ህዝብ የሚደረገው ጄኖሳይድ ጁንታም ሆነ ኢትዮጵያ መንግስት ዝምታ ስለመረጠ እኛ ትናንትና ተቃውመን ዛሬን እየተቃወም ነው። የአፋር መብት ይከበር፣ የህዝብ መብት ይከበር ብለን ድምጻችን እናሳልፋለን። ይህን ሰልፍ ያዘጋጀ ነው የአፋር መብትና ድምፅ ለመሆን ነው።
በክልሉ ሰላማዊ ህዝብ ላይ እየደረሱ ናቸው የተባሉ ጥቃቶችን ከመመከት በተጨማሪ ከኤርትራ ተሰደው በአፋር የተለያዩ የስደተኛ ጣቢያዎች ይኖሩ በነበሩ የቀይ ባህር አፋሮች ላይ ደርሰዋል ያሉት በደልና ጥቃት ትኩረት ያገኝ ዘንድ የጠየቁት ደግሞ አቶ ናስረዲን አሊ ናቸው።
የቀይ ባህር አፋር ስደተኞች ጉዳይ ነው። በጣም አሳሳቢ የሆነ አንጋብጋቢ የሆነ የስደተኛ ጉዳይ ነው። የቀይ ባህር አፋር ስደተኞች በሁለት ከምብ ነው የሚገኙት። በተለይም በበረሃ ላይ ከምብ የሚገኙት የቀይ ባህር አፋር ስደተኞች ከምቡን እንዳለ በከባድ መሳሪያ ስለወደመ ህዝቡ ስደተኛ ተበትረዋል። ስለዚህ የተበትረው ስደተኛ እናትና ልጅ፣ አባትና ወንድም፣ ወንድምና ወንድም ሁሉ ተለያይቶ የት እንዳለም አይታወቅም። ስለዚህ እነዚህ ሰዎች እንድከበከቡና እነዚህ ሰዎች ባለበት ተፈልገው በኢትዮጵያ መንግስት ለእነዚህ ስደተኛ ፕሮቴክሽን እንድሰጥ እንጠይቃለን። ሰላም አለይኩም።
ሜሮን መሐመድ የተባሉ ሌላ የሰልፉ ተሳታፊ በበኩላቸው በሴቶችና ህጻናት ላይ እየደረሱ ያሉ በደሎችን ዘርዝረው በችግር ውስጥ ለሚገኙ የአፋር ተወላጆች ዓለም አቀፍ ድጋፍና ርብርብ እንዲጠናከር ጠይቀዋል።
እህቶቻችን እየተደፈሩ በየበረሃው የሚጠጡት ውሃ የላቸውም እና በየበረሃው ወድቀዋል እና እባካችሁ ሀዘናችንን ችግራችንን ተካፈሉን። ጀግኖች እንዳላችሁን ደግሞ ዛሬም ድረሱልን። የምትችሉ በሁማኒታሪያን ኤድ ሁሉ እንድትረዱን እጃችሁን እንድትዘረጉልን እንለምናለን። እንዲሁም ደግሞ በትዊተር፣ በፌስቡክ፣ በተለያየ ለዓለም እንድታሳውቁ እኛ ብቻ አይደለንም ኢትዮጵያን ልናቆም የምንችለው። በኢትዮጵያዊነታችን እንደማንደራደር ታውቃላችሁ።
የትግራይ ኃይሎች በኢትዮጵያ አቆጣጠር ከጥር 16 2014 ዓ.ም ጀምሮ በኤርትራ መንግስት ይደገፋል ባሉት የቀይ ባህር አፋር ኃይል ላይ እርምጃ መውሰዳቸውን ባረጋገጡበት መግለጫ ላይ ወደ አፋር ክልል ግዛት የገቡት የኤርትራ ቅጥር ተዋጊዎችን ድል በማድረግ ለትግራይና አፋር ህዝቦች ወንድማማችነት ዳግም ስጋት እንዳይሆኑ ለማረጋገጥ መሆኑን አስታውቀዋል። የትግራይ የውጭ ጉዳይ ቢሮ የተሰኘው ተቋም ያተመው መግለጫ ሰሞነኛ ጥቃቶች የደም መቃባት መንስኤ እንዳይሆኑ ጥረት ማድረጉንና የሰብአዊ ድጋፍ መግቢያ በሮችን ከማስከፈት የሰላም ጥሪን ያልተቀበሉ ኃይሎችን ከማጥቃት ተልዕኮ ባለፈ ጦሩ በክልሉ የመቆየት ዓላማ እንደሌለው አውስተዋል። ትናንቱ ሰልፍ መጠነኛ ተሳታፊዎች የነበሩበት ነበረ። በዋዜማው የነበረውና በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ከአማራ ተወላጆች ጋር በጋራ የተደረገው ሰልፍ ግን ቁጥሩ ከዚህኛው ሰልፍ ላቅ ያለ መሆኑን ሰምተናል። በዚያ ሰልፍ ላይ የአፋርና የአማራ ክልልን ከሚመለከቱ ጉዳዮች በተጨማሪ በምዕራብ ኦሮሚያ በሚኖሩ የአማራ ተወላጆች ላይ የሚደርሱ የሰብአዊ መብት ረገጣዎች እንዲቆሙ መጠየቁን የነገሩን ደግሞ በሰሜን አሜሪካ የአማራ ፌዴሬሽን ምክትል ፕሬዚደንት አቶ ጌታቸው በየነ ናቸው።
በወለጋ ሰሞኑን ወደ 168 ሰዎች እንግዲህ የመንግስት አካላት ሳይቀሩ የተናገሩት ትልቅ ጭፍጨፋ ተካሂዶባቸዋል። በቦታው የነበሩት ከዛም ልጠው የመጡት ሲነግሩን ሬሳ እንኳ በስርዓት የማይቀበርበት ከዚህ የበለጠ ኢንሂውማን የሆነ ድርጊት በአማራው ላይ ምን ሊደረግ ይችላል? አሁን አፋሩንም ጨምሮ ማለት ነው። እና ይህንን ጉዳይ በመቃወም ትልቅ ሰላማዊ ሰልፍ ተደርጓል። ጥሩ ተርናውት የነበረው ነው። የአማራው ድምፅ ተሰምቷል። የአፋሩም ድምፅ ተሰምቷል።
አቶ ጌታቸው የፌዴራልና ክልል መንግስታት የጭካኔ ተግባራትን ለማስቆም ካለመቻላቸው በተጨማሪ የተጎጂዎችን ህመም ለመጋራት አልቻሉም በሚል ወቀሳ አሰምተዋል።
አማራውን ሊወክሉ ያልቻሉ እንዲሁ ለጊዜያዊ ፌዴራል መንግስት ወከልና የተቀመጡ ናቸው እንጂ በእውነት አማራው እንደዛ የተጎዳ እያዩ ዝም ሊሉ እንደማይገባ ተነጋግረናል። የፌዴራል መንግስቱ ጠቅላይ ሚኒስትሩንም በሚመለከት ትላንት በሰጠሁትም ንግግር ላይ ተናግሬያለሁ። እንደ አንድ ሀገር ጠቅላይ ሚኒስትር የአማራ ህዝብ በዛ አይነት ሁኔታ ሲጨፈጨፍ እሳቸው እቃወመዋለሁ በሚሉትም የቲፒኤልኤፍ ሰራዊት ማለት ነው እንደዛ ሲጨፈጨፍ ብሔራዊ የሀዘን ቀን ብለው ለአንድም ቀን እንኳ ሰንደቅ ዓላማ ዝቅ ሲያደርጉ አላየንም። ደብረ ብርሃን አካባቢ እንኳ አሁን ከወለጋ ተፈናቅሎ ከሞት ያመለጠውን ስደተኛ ሄደው አንድም ቀን ተፈናቃይ ሲጎበኙ አላየንም። በወሎም በየትም ቦታ ለጦርነት ወጣሁ የሚል የሀገር መሪ ከጦርነት የተረፈውን ህዝብ ይሄ ድህረ ጦርነት ያለውን ትራውማ እንኳ ለማስወገድ ካገዝኩ ብለው የማጽናናት ጉብኝት ሲያደርጉ አላየንም አልሰማንም። ስለዚህ እንዲያውም የፌዴራሉ መንግስት ከሚደረጉት ሁኔታዎች አንጻር ምንም አይነት ህዝቡን የማገዝ ተሳትፎ ስላላሳየ፣ የማውገዝም ጉዳይ ስላላሳየ የአማራው ህዝብ በተለይ በወለጋ አካባቢ ሲጨፈጨፍ የመንግስትም እጅ አለበት ብለን እናምናለን። ይሄንንም አውግዘናል። አለበለዚያ እንደ መሪ የእነሱ እጅ ከሌለ በቀር ይህን ህዝብ ሄዶ ማጽናናት መጎብኘት ተገቢ ነበር።
አቶ ጌታቸው የአማራ ህዝብ ራሱን ለመከላከል ባቋቋማቸው የፋኖ አደረጃጀቶች ላይ ተጀምረዋል ያሏቸው ጫናዎችን በማንሳት ከትናንት በስቲያ የነበረው ሰልፍ እንደወገዘም ለአሜሪካ ድምፅ ተናግረዋል። በምዕራብ ኦሮሚያ የደረሱ ሰብአዊ መብት ረገጣዎችን በተመለከተ የክልሉ መንግስት የኦሮሞ ነጻነት ሰራዊትን ተጠያቂ እንዳደረገ፣ የኦሮሞ ነጻነት ሰራዊት ደግሞ በበኩሉ በድርጊቶቹ እጁ እንደሌለበትና የክልሉ መንግስት ባደራጃቸው ታጣቂ ኃይሎች ጥሰቶቹ እንደሚፈጸሙ መናገሩን በቀደሙ ዘገባዎች ማንሳታችን ይታወሳል። ከዩናይትድ ስቴትስ ተሻግረን ወደ አውሮፓ ስናመራ ደግሞ ከትናንት በስቲያ ቤልጅየም ብራሰልስ ላይ የትግራይ ተወላጆች ሰላማዊ ሰልፍ አድርገዋል። ነዋሪነታቸው በኔዘርላንድስ የሆነው አቶ ጎይቶም ኃይለስላሴ በዚህ ቀን በዚያ ስፍራ ሰልፉ የተጠራበትን ዓላማ እንዲያስረድተውናል።
እንደሚታወቀው በቅርቡ በአውሮፓ ህብረትና በአፍሪካ ህብረት የጋራ ስብሰባ ነበር የተጠራው እዚህ ቤልጅየም ብራሰልስ። በዛ ምክንያት እኛም የኢትዮጵያ ጠቅላይ ሚኒስትር እንደሚገኝ ስላወቅን እንደገናም የአፍሪካ አመራር በብዛት ይገኛሉም ስለተባለ ያንን አመልክተን ተዘጋጅተን ሰልፍ ጠርተን ነበር። በሰልፉ ከብዙ ሀገሮች የተገኘ የትግራይ ተወላጅ ነበር ማለት ነው።
አቶ ጎይቶም በብራሰልስ ስብሰባ ላይ በነበሩ ሀገራትና አህጉራት ተቋማት አመራሮች ዘንድ በትግራይ ህዝብ ዘንድ ደርሰዋል ያሏቸውን በደሎች በተሳካ ሁኔታ ማሳወቃቸውንም ተናግረዋል።
ዋነኛው የኛ ጥያቄ የነበረ የኢትዮጵያ ጠቅላይ ሚኒስትር አውሮፓ ህብረት የሚገኝበት ብራሰልስ ሳይሆን እዚህ ኔዘርላንድ ውስጥ የሚገኝ የዓለም የፍርድ ቤት አይሲሲ ወይም ደግሞ ዘሄግ የሚገኘውን እዛ መገኘት ነበረበት እንጂ አውሮፓ ህብረት አይደለም የሚል መፈክር ስናሰማ ውለናል። ከዛ በመቀጠል ደግሞ የአፍሪካ አመራር ኃላፊነታቸው አልተወጡም፣ ብዙ ነገር እያዩ እንዳላዩ ሆኗል፣ የኢትዮጵያ መንግስትም ትግራይ ውስጥ እየፈጸመው ያለ ግፍ እንዲያቆም ግፊት መደረግ እንዳለበት ስናሳውቅ ውለናል። ምክንያቱ ለሰው ልጅ የሚያስፈልገውን ብዙ ነገሮች ኤሌክትሪክ፣ ባንክ ወዘተረፈ የመሳሰሉ ነገሮችን በኢትዮጵያ መንግስት ህዝባችን እንዳያገኝ ስለተከለከለ ካለ ገደብ እንዲገባለት እና እንዲፈቀድለት እነሱ ባላቸው አቅም ግፊት እንዲያደርጉ ለአውሮፓ ህብረት መንግስታት ጥሪያችን አቅርበናል ማለት ነው። ከዛ ቀጥሎም የተለያዩ ጥያቄዎችን አንስተናል። የአማራ ኃይሎች እና የኤርትራ መንግስት ከትግራይ እንዲወጡ አበክረን ጠይቀናል። በመላ ሀገሪቱ በግፍ ታስረው የሚሰቃዩ ያሉ ወገኖቻችንም እንዲፈቱ ጥሪ አቅርበናል። ብዙ ብዙ ነገሮችን የተነሳበት ሰላማዊ ሰልፍ ነበር።
በዩናይትድ ስቴትስም ሆነ በአውሮፓ በተደረጉ ሰልፎች ላይ በተሰሙ ቅሬታዎች ላይ በኢትዮጵያ መንግስት በኩል መልስ ለማግኘት በዩናይትድ ስቴትስ የኢትዮጵያ ኤምባሲ ተወካዮችን ለማግኘት ያደረግነው ጥረት ለጊዜው አልተሳካልንም። ጥረታችን ግን ይቀጥላል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን ለዘገባው እናመሰግናለን። በአሜሪካን የኦሪገን አይዳዋና አካባቢዋ አገረ ስብከት በአማራና በአፋር ክልል በጦርነቱ ለተፈናቀሉ ሰዎች ከ11.5 ሚሊዮን ብር በላይ የሚያወጣ ምግብ ድጋፍ በማድረግ ላይ መሆኑን ገለጸ። ከቤተ ክርስቲያኗ የተለገሰው እርዳታ ያለምንም የእምነትና የአካባቢ ልዩነት ለተፈናቃዮች እንደሚደርስም የአገረ ስብከቱ ስራ አስኪያጅ መላከ አሜን ዶክተር ፋሲል አስረስ አስረድተዋል። የአዲስ አበባ የእስልምና ጉዳዮች ከፍተኛ ምክር ቤት ምክትል ቦርድ ሰብሳቢ ኡስታዝ መሐመድ አማረ ደግሞ ኢትዮጵያ በአሁኑ ሰዓት የሚያስፈልጋት እንዲህ አይነቱ አብሮነት ነው ሲሉ ድጋፋቸውን ገልጸዋል። መስፍን አራጌ ተጨማሪ አለው።
በዋሽንግተን የኦሪገን አይዶና አካባቢው ሀገረ ስብከት ኢትዮጵያ ውስጥ በተፈጠሩ ጦርነቶችና ግጭቶች ምክንያት ጉዳት የደረሰባቸውን የህብረተሰብ ክፍሎች አቅም በፈቀደ መርዳት በአካል ተገኝቶ ማጽናናትና ለዘላቂ ድጋፍ መሬት ላይ ያለውን እውነታ መረዳትን መሰረት አድርጎ እንደተንቀሳቀሰ የሀገረ ስብከቱ ስራ አስኪያጅ መላካሚን ዶክተር ፋሲል አስረስ ገልጸዋል። በአማራ ክልል ሰሜንና ደቡብ ወሎ፣ ሰሜንና ደቡብ ጎንደር፣ ሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞን እንዲሁም በአፋር ክልል በሚገኙ 8 ቦታዎች በጦርነትና በግጭት ለተፈናቀሉ ወገኖች ከ12.5 ሚሊዮን ብር በላይ የሚያወጣ የምግብ እርዳታ እንደሚከፋፈል የሚናገሩት መላካሚን ዶክተር ፋሲል እስካሁን በአፋርና በሰሜን ሸዋ ለሚገኙ ተፈናቃዮች የምግብ ዱቄት ማከፋፈላቸውን ጠቅሰዋል።
አፋር ላይ የተመለከትነው በጣም ያሳዝናል። ችግሩ ወደ ተከሰተበት የጦርነት ድምጽ ወደሚሰማበት በመጠኑም ቢሆን ቀረብ ብለን እዛ አካባቢ ትምህርት ቤት ላይ የተጠለሉ ወገኖችን አግኝተን ለማነጋገር ሞክረን ነበር። አይተናቸዋል። ያሳዝናል። በአብዛኛው ህጻናት ናቸው፣ ጋውያን እና ሴቶች ናቸው ያሉት። ብዙ ወንዶች የሉም እና ጠይቀን ነበር። እነሱም የመለሱልን ጦርነት ተሰልፈዋል የሚል ነው እና እነሱን በዛ አካባቢው በረሃ ነው። በረሃ ላይ በዚህ መንገድ እነሱን መመልከት እጅግ በጣም ያሳዝናል። ሆስፒታልም ሄደን ለመመልከት ሞክረናል። በጦርነቱ ምክንያት በቦምብ ፊቱ የተቃጠለ እግራቸው ጉዳት የደረሰባቸው የተለያየ ጉዳት የደረሰባቸው ወገኖችን ለማየት ችለናል።
በተመሳሳይ ከኦሮሚያ ክልል ተፈናቅለው በደብረ ብርሃን መጠለያ ውስጥ የሰፈሩ የህብረተሰብ ክፍሎችን መጎብኘታቸውን ጠቅሰዋል።
ሰሜን ሸዋ ላይ እጅግ በጣም የሚያሳዝነው ነገር በጥሩ ኑሮ ደረጃ ይኖሩ የነበሩ ወገኖች ዛሬ መጠለያ ላይ ወድቀው የዕለት ምግብ እንኳን አጥተው አይተናል። መኪና የነበራቸው እንደነበሩ፣ ቤት ንብረት የነበራቸው እንደነበሩ ገልጠውልናል። ቁጥራቸው ደግሞ በአንድ ቦታ ወደ 7000 የሚደርስ ተፈናቃዮች እዛ በችግር ላይ ወድቀው ነው የተመለከትናቸው እና ያሳዝናል። የወሰድንላቸው የ2 ሚሊዮን ብር ድጋፍ እንኳ እንዴት ነው የሚዳረሳቸው? የሚያሳስበው ቀጣዩስ ኑሯቸው እንዴት ነው የሚል ነው።
ከሰጠናቸው እርዳታ በላይ በአካል ተገኝተን ጉዳታቸውን ማየታችን ተፈናቃዮቹን እንዲጽናኑ አድርጓቸዋል የሚሉት ስራ አስኪያጁ እርዳታው ሰውነትን እንጂ የእምነትና የብሔር ልዩነትን መሰረት አድርጎ አለመነሳቱን አያይዘው ገልጸዋል።
ኢትዮጵያውያን የሃይማኖት ልዩነት፣ የዘር ልዩነት ሳይኖረን ተረዳድተን ተደጋግፈን የምንኖር ሰዎች ነን። ታሪካችን ማንነታችን የሚገልጠው ይሄ ነው። ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሰሜን አሜሪካ ዋሽንግተን፣ ኦሪገን፣ አይዳሆና አካባቢው ሀገረ ስብከት ድጋፍ ያደረጉ ወገኖች፣ አጠቃላይ ምዕመናን፣ ካህናቱ ይህንን ተልእኮ ይዘን እንድንሄድ ሲነግሩን የሃይማኖት ልዩነት ሳይኖር የዘር ልዩነት ሳይኖር ጉዳት ለደረሰባቸው ለሁሉም አካላት እንድናደርግ ነው ይህንን የቤት ስራ ሰጥተውን የመጣ ነው።
ከአሜሪካ ዋሽንግተን፣ ኦሪገን፣ አይዳሆና አካባቢው ሀገረ ስብከት ጋር በመተባበር በአፋር የሚገኙ ተፈናቃዮችን በመጎብኘትና እርዳታ ማግኘት የሚገባቸውን አካላት በመለየቱ በኩል የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤትና ሌሎች እገዛ ማድረጋቸውን የምክር ቤቱ ምክትል ቦርድ ሰብሳቢ ኡስታዝ መሐመድ አባተ ይናገራሉ።
ይሄ ነገር አሁን ሀገራችን ካለችበት ተጨባጭ ሁኔታ አንጻር በከፍተኛ ደረጃ ትልቅ ትኩረት ሊሰጠ የሚገባና ሊቀጥል የሚገባ ጉዳይ ነው። እጅግ በጣም የሚያስመሰግን ነገር ነው። የሃይማኖት ሰዎችም ተግባር ይህ ነው። ከአሜሪካ እዚህ ድረስ መምጣት ቀላል አይደለም። ብዙ ነገሮች ያስፈልጋሉ። ነገር ግን ሰውን ለመርዳት ያለው ርቀት፣ በእምነት መገኘት ያለው ርቀት ከምላስ እስከ ልብ ድረስ ያለው ርቀት በጣም ሰፊና ረጅም ከሆነ ከቅርብ ቦታ እንኳን ለወገን መድረስ አይቻልም። ከምላስ እስከ ልብ ድረስ ያለችዋ ርቀት ደግሞ ቅርብ ከሆነች ከየትኛውም ዓለም የትኛውም ጫፍ ላይ ላለ ወገን መድረስ የሚቻልበት ሁኔታ ይኖራል።
ኢስላማዊ አስተምህሮትም ሰውን በሰውነቱ እንጂ በእምነቱና በቀለም አይነቱ በትውልዱና በመደብ ልዩነቱ አይፈርጅም ይላሉ ኡስታዝ።
ቁርአን ውስጥ የአንድ ሰውን ህይወት ያዳነ የመላው ዓለምን የአደም ልጆችን ህይወት እንዳዳነ የአንድ
የአንድ ሰውን ህይወት ደግሞ አላደባብ የቀጠፈ ሰው ደግሞ የአደም ልጆችን ህይወት በሙሉ እንደቀጠፈ ደንግገናል ተጽፏል ይላል። የተሰጠው እርዳታ ከዚህ ከሃይማኖት አንጻር በሚታይበት ጊዜ ሰውን ለመርዳት የሃይማኖትም ይሁን የሌላ እሳቢዎች ገደብ ሊያደርጉ እንደማይገባ የሚያሳይ ነው ማለት ነው።
ኡስታዝ መሐመድ ከአሜሪካ የመጡት የኦርቶዶክስ ተዋህዶ ቤተክርስቲያን አባቶች ጋር በመሆን ሰብአዊ እርዳታውን በማከፋፈላቸው ደስታቸውን ገልጸዋል። መላካሚን ዶክተር ፋሲልም አዋጩ መንገድ ይላሉ።
በዘር ልዩነት የተለያየው ማህበረሰብ አንድ ሆኖ ነው ከችግሩ ሊወጣ የሚችለው። የሃይማኖት ልዩነት ሳንፈጥር ስንረዳዳ ነው ወደ ተሻለ መንገድ መጓዝ የምንችለው፣ ሀገራችንን መለወጥ የምንችለው። ይህንን የተዘራውን የልዩነት ዘር በአንድነት ሁነን ነቅለን አንድ ልብ ሁነን መጓዝ ካልቻል ጉዳቱ አሁን ካለው የበለጠ እየከፋ ነው የሚሄደው።
የኦነግ ሸኔ ኃይሎች ሰነዘሩት በተባለ ጥቃት ከኦሮሚያ የተለያዩ አካባቢዎች ተፈናቅለው ደብረ ብርሃን የሰፈሩ 7100 ሰዎች መኖራቸውን የአካባቢው አስተዳደር አስታውቆ ነበር። ከምዕራብ ሸዋ ዳኖ ወረዳ ተፈናቅለው በመጠለያ ጣቢያው መኖራቸውን የሚገልጹት ቄስ ፈቃድ አጎናፍር በግብርናና በመንግስት ስራ ተቀጥረው ያፈሩትን ሀብታቸውን ትተው ከቤተሰቦቻቸው ጋር መፈናቀላቸውን ገልጸው ሰው በሚያስፈልግበት ሰዓት ሰው ሆነው ተገኝተዋል ያሏቸውን ተራድኦ አቅራቢዎች አመስግነዋል።
ቤተ ክርስቲያን ይህንን አስባ ህዝብን እንደዚህ መርዳቷ መስራቷ ሀብቷ ሰው ነው በሚል አስበው ቤተ ክርስቲያንም ህዝቡን እንደዚህ አስበው ይህንን ድጋፍና እርዳታ በማምጣቷ በራሴና እዚህ ባለው በሞላ ህዝቡ ስም ከፍ ያለ ምስጋናዬን አቀርባለሁ።
እዚያው ምዕራብ ሸዋ ውስጥ በግል ስራ ሲተዳደሩ የነበሩትና በተፈጠረው ግጭት ተፈናቅለው ከቤተሰቦቻቸው ጋር ወደ ደብረ ብርሃን የመጡት ደጀኔ ታደሰ ደግሞ የተደረገውን ድጋፍ አድንቀው ለጋሽ አካላት ትኩረት ቢያደርጉበት ያሉትንም ጠቁመዋል።
እዚህ አሁን በጣም የተጨናነቀ ነው ቦታው። ከተሰጠን መጠለያ ተርፎ ውጭ የሚተኛ ህዝብ ሁሉ ያለበት ሁኔታ ነው ያለው። በጣም ሴት ወንድ ሁሉም በአንድ ላይ ታፍጎ ነው። ህጻናት በአንድ ላይ ሆኖ፣ አዛውንቶች በአንድ ላይ ሆኖ ነው እያደሩ እየዋሉ ያሉት። እጅግ በጣም አሳሳቢ ነው። ለከፍተኛ በሽታ የሚጋለጡ የሚችሉበት ሁኔታ ነው ያለው። መጠለያ ነገር ተሰርቶ የሚገቡበት ሁኔታ ቢኖር ጥሩ ነው። ለዘላቂነት ደግሞ ስራ ቢፈጠር ጥሩ ነው። ከምንም በላይ ግን ለወደፊቱ መንግስትም ትኩረት ሰጥቶ ወደ ቦታው ህዝቡ ተመልሶ እዛ ጋር እንግዲህ ብዙ አልፍጥለን የመጣ ነው በዛ ተመልሰ እዛ መኖር ብንችል ነበር ሰላም ካለ።
ከአፋር ውስጥ ከ300,000 በላይ ሰዎች የተፈናቀሉ ሲሆን በአማራ ክልል ደግሞ ጦርነቱ ባስከተለው ሰብአዊና ቁሳዊ ጉዳት ከ11.5 ሚሊዮን በላይ ህዝብ አስቸኳይ የምግብና የመልሶ ማቋቋም ድጋፍ እንደሚያስፈልገው መረጃዎች ያመለክታሉ። ይህን ችግር በመንግስት አቅም መሸፈን አይቻልም የሚሉት የአማራ ክልል አደጋ መከላከልና ምግብ ዋስትና የህዝብ ግንኙነት ኃላፊ እያሱ መስፍን በርካታ የማህበረሰብ ክፍሎች በመደራጀት እያደረጉት ላለው መልካም ተግባር አድናቆታቸውን ገልጸዋል።
በአሜሪካ የሚገኙ የተለያዩ የእምነት ተቋማት በተለያየ ጊዜ የተለያዩ ድጋፎችን አድርገውልናል። ከዚህ በፊትም ከቤንሻንጉል ጉሙዝ የተፈናቀሉ ወገኖችን በመደገፍ ረገድ ከአሪዞና አሜሪካ የመጡ አባቶች ቦታው ድረስ በመገኘት ትምህርትም ሰጠዋል፣ ተፈናቃዮችን አጽናንተዋል። አሁንም በተመሳሳይ ይህ ችግር ገጥሞነ ቁጥሩ ከ11.6 ሚሊዮን በላይ ህዝብ ለከፋ የምግብ ድጋፍና ለመልሶ ማቋቋም እንደሚያስፈልግ በክልሉ መንግስት ከተገለጸበት ጊዜ ጀምሮ በርካታ የአሜሪካ የሚገኙ የእምነት ተቋማት የበኩላቸውን ድርሻ እያደረጉ ነው። ይህ ችግር ነገ ተሻግረ ነው ችግሩን ታሪክ እንደምናደርገው ምንም ጥርጥር የለውም እና እነሱም ለክልሉ ህዝብና ለኢትዮጵያ ህዝብ ያላቸውን አጋርነት እየገለጹ ነው እና ታሪክ የማይረሳው አብሮነት እሴት ተገምዶ የቆየውን የመተሳሰብና የመደጋገፍ እሴታችን ያሳየ በመሆኑ በጣም በአክብሮት ነው የምናየው።
ልኡካን ቡድኑ ነገ ወደ ወሎ የሚያቀና ሲሆን በሰሜንና ደቡብ ጎንደር የሚገኙ ተፈናቃዮች የመጎብኘትና የመርዳት መርሃ ግብሩ በሚቀጥሉት ጊዜያት እንደሚካሄዱ ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ከደሴ።
እያዳመጣችሁት ያላችሁት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። የአሜሪካ ድምጽ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ይደመጣል። በኢሜይል ልታገኙን ለምትፈልጉ horn@voanews.com የኢሜይል አድራሻችንን ተጠቀሙ። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛ አጋማሽ ወዲያዝ ነው የመጀመሪያ ቅንብር እንውሰዳችሁ። ቀጣዩ መሰናዷችን ዛሬ የካቲት 12 ቀን 2014 ዓ.ም የሚከበረውን የሰማዕታት ቀን ያስቃኘናል። ልክ የዛሬ 80 ዓመት ፋሺስት ኢጣሊያ በአዲስ አበባ ከተማ ብቻ ከ30 ሺህ የማያንስ ህዝብ በግፍ የጨፈጨፈበት ዕለት ነው። ጭፍጨፋው የተካሄደው አብርሃ ደቦጭና ሞገስ አስክዶም የተባሉ ወጣቶች በወቅቱ የፋሺስት ኢጣሊያ ወኪል ገዢ በነበረው በማርሻል ሩልፎ ግራዚያኒ ላይ የተፈጸመውን የግድያ ሙከራ ተከትሎ ነበር። ለመሆኑ ኢትዮጵያዊ አርበኝነትና የካቲት 12 የሰማዕታት መታሰቢያ ቀን ምን ያገናኛቸዋል? በዚህና ተያያዥ ጥያቄዎች ዙሪያ መለስካቸው አማሃ ከኤምሬትስ ፕሮፌሰር ሹመት ሲሻኝ ጋር ቆይታ አድርጓል።
ኢሚሪተስ ፕሮፌሰር ሹመት ሲሻኝ ለአያሌ ዓመታት በዩናይትድ ስቴትስ ቨርጂኒያ ክሪስቶፈር ኒውኮርትስ በተባለ ዩኒቨርሲቲ የታሪክ ፕሮፌሰር ሆነው በምርምርና በመምህርነት ሲሰሩ ቆይተዋል። ከአምስት ዓመታት ወዲህ ግን በባህር ዳር ዩኒቨርሲቲ በታሪክ መምህርነት እያገለገሉ ይገኛሉ። የካቲት 12 ቀን 1929 ዓ ም ፋሽስት ኢጣሊያ በኢትዮጵያውያን ላይ ዘግናኝ ጭፍጨፋ ያካሄደው ኢትዮጵያን ከያዘ ከአንድ ዓመት ያህል በኋላ ነበረ። ፕሮፌሰር ሹመት ሲሻኝን ስለዚህ የሰማዕታት ዕለት እንደ ታሪክ ተመራማሪነቶም ሆነ እንደ መምህርነቶ ለአዲሱ ትውልድ ምን አዲስ ነገር ይነግሩታል አልኳቸው። ፕሮፌሰር ሹመት በ1937 ዓ ም ሲሉ በአውሮፓውያን ዘመን አቆጣጠር እንደሆነ ለአድማጮች ተመልካቾቻችን እናስታውሳለን።
እንኳን አነሳኸው ወጣቶቹ እና በታሪክ እንጀምር። ጣሊያኖች የኢትዮጵያ ላይ ወረራ በሚያካሂዱበት ጊዜ በ1928 ዓመተ ምህረት የገጠማቸው ተግዳሮት ሌላ የአውሮፓ ቅኝ ገዢዎች በአብዛኛው የአፍሪካና የኤዥያ ሀገሮች ያልገጠማቸው አይነት ነው የነበረ። አውሮፓውያኖቹ አፍሪካውያን ታሪክ የላቸውም፣ አፍሪካውያን የአባት ሀገር የላቸውም፣ አፍሪካውያኖቹ ፓትሪዮቲዝም ወይም አገር ወዳድነት የላቸውም ማለት ነው። በዚህ ምክንያት አብዛኛው የአፍሪካ ማህበረሰብ ከዚያች ከጠባቡ ክልሉ ውጪ እርስ በርሱ የሚያስተሳስር አንድ ላይ የሚያስተባብረው ተቋምም ሆነ መዋቅር ስላልፈጠረ የአውሮፓ ገዢዎች ሁሉንም አጠቃሎ ለመያዝ በጥቂት ኪሳራ ቀላል ሆኗል። ጣሊያኖች ወደ ኢትዮጵያ ቀደም ሲሉ አድዋ በ1988 በኋላ ደግሞ ከ40 ዓመት በኋላ በ1928 ሲመጡ ታሪክ ያለው የአባት አገር ስሜት ያለው ህዝብ ነው የገጠማቸው እና በዚህ ምክንያት ኢትዮጵያና ኢትዮጵያዊነትን በከፍተኛ ደረጃ ይዋጉት ነበር። ኢትዮጵያን እጅ ለማድረግ ኢትዮጵያዊነትን ማፍረስ አለብን፣ አብዛኛው ፖሊሲያቸው የተቀረጸው በዚህ ነው። ለዚህ ደግሞ ምክንያት ናቸው ብለው ይወቅሱ የነበሩት ወጣት ኢትዮጵያውያንን ነው። ያንግ ኢትዮጵያን ሲሏቸዋል። በዚያ ጊዜ መጠነኛ የሆነ የአውሮፓ ትምህርት ከስመሆን ጉዳቱ በደንብ ይገባቸዋል። ኢትዮጵያዊነት በሰፊው ህዝብ ልብ እንዲሰርጽ ከፍተኛ የሆነ ቅስቀሳ ያደርጉ ነበረ እና ይሄ ለነጭ አልገዛ ባይነት በከፍተኛ ደረጃ እያስፋፉት ያሉ እነዚህ ያንግ ኢትዮፒያንስ የሚባሉት ናቸው። እንዲያውም ባዶቪዮ አዲስ አበባ ሚያዝያ 27 ነው የገባው። ባዶቪዮ ማለት የጣሊያን የጦር አዛዥ ነው። አዲስ አበባ ከመግባቱ ከሶስት ቀን በፊት ከሙሶሎኒ ትዕዛዝ በቴሌግራም ተላልፎበት ነበረ። እንደ ደረስክ እነዚህን ያንግ ኢትዮፒያንስ ነን እያሉ ራሳቸውን የሚጠሩ ኃይሎችን እንድትመነጥርልኝ ነበር ያለው እና ያ የካቲት 12 1937 ዓመተ ምህረት የተካሄደው ጭፍጨፋ አዲስ አበባ ላይ የዚያ የጣሊያን ፖሊሲ ቀጣይነት ነበረ። ኢትዮጵያንና ኢትዮጵያዊነት ስሜትን ለማፍረስ ኢትዮጵያዊነትን የሚያራምዱትን የኢትዮጵያዊነት ስሜት ገፊዎቹን እነዚህን ያንግ ኢትዮፒያንስ እንዴት አድርገን መንቅረን እናጥፋቸው፣ ሙሉ በሙሉ አገሩን ለመቆጣጠር ያንን ሀሳብ በጠቅላላ አገሪቱ ውስጥ እንዲጠፋ ማድረግ አለብን ከሚሉት ፕላን አንጻር ነው እንግዲህ የካቲት 12 እንደ መነሽ እንደ ሰበብ እንደ ፕሪቴክስት ሆኖ ያገለግላቸው።
የባህሉ አከባበር ኢትዮጵያን እንደ አንድ ሀገር ከማነጽና ኢትዮጵያዊነትን በመልአተ ህዝቡ ከማስረግ አኳያ የተጫወተው ሚና እንዴት ይመለከቱታል እርሶ?
በሁለት መንገድ ነው የምንመለከተው። አንደኛ በዚያ ምክንያት የሆነው የኢትዮጵያዊነት ሐሳብ ኢትዮጵያ በጥንካሬዋ እንድትቀጥል ካስፈለገ የዚህ አይነት ስሜት መቀጠል አሁንም አስፈላጊነቱን ለማረጋገጥ እነዚያ በዛ ጊዜ ሰማዕትነቱን የከፈሉትን ወንድሞቻችን ልናስታውሳቸው ይገባል። ያንንም እናስታውሰው እንዲሁ እነሱን ለማክበር ብቻ እና ለማስታወስ ሳይሆን የትውልድ ቀጣይነት ነው እንግዲህ የሀገር ቀጣይነትንም ያረጋግጥ የሚችለው። አፍሪካንስ ሃቭ ኖ ሂስትሪ ብለው ነው እነዚያ የተነሱት። ታሪክ እንዳለን ለማስታወስ በዚያም ምክንያት ጽናት ለማግኘት እንድንችል የግድ እንደዚህ ያሉ ወሳኝ የታሪክ ክስተቶችን ማስታወስ እና ማክበር ያስፈልጋል።
የበዓሉን አከባበር ስንቃኘው ባለፉት መንግስታት ማለት ነው እንደውም ከንጉሠ ነገሥቱ ከአጼ ኃይለ ሥላሴ ጀምሮ እስከ ዛሬ ድረስ በእያንዳንዱ ዘመን እንበለውና ዘመን ኃይለ ሥላሴ ወይም ዘመን አጼ ኃይለ ሥላሴ ዘመነ ደርግ እያልን ብንከፋፍለው በእያንዳንዱ ዘመንና ከዘመን ዘመን ከፍና ዝቅ እያለ ነው የመጣው። እንዲያውም አሁን ደግሞ ታስቦ ብቻ መዋል ጀምሯል። ይህንስ እንዴት ይመረምሩታል?
ንጉሱም ቢሆን ይህን ያህል ብዙ ትኩረት አልሰጡትም። ያለችን አንዲት ማስታወሻ ናት ለካቲት 12 ይኸውም 6 ኪሎ የሚገኘው የሰማዕታቱ ማስታወሻ ነው። ከዚያ ውጭ የተሰራ የለም። የሚያድገውን ወጣትም ያን እያወቀ እንዲያድግ በዚያ ደግሞ ከፍተኛ የሆነ ቅናት እየተሰማው ያንን ቆራጥነትና ያንን ስሜት ለማስቀጠል በሰው ልብ ለማሳደር ብዙ ሙከራዎች አልተደረጉም። በደርግም ጊዜ እንደዚሁ የይስሙላ አይነት አመት ጠብቆ ማካሄድ ነው እንጂ ይህን ያህል ያ ሀሳብ ሰው ዘንድ ሰርጾ ጎልቶ እንዲታይ የተደረገበት ሙከራን የማስታውሰው የለም። ከቅርብ ጊዜ ወዲህ ደግሞ በተለይ ኢህአዴግ ስልጣን ከያዘ ወዲህ ያ አይነት ኢትዮጵያዊነት፣ ያ አይነት ሀገራዊ ስሜት በከፍተኛ ጥርጣሬና አንዳንዴም በበጎ ስለማይታይ በተቻለ መጠን ሁኔታውን ማቋሰስ እንዲያውም ከህዝቡ አይምሮ እንዲወጣ ማድረግ ላይ ነው እንጂ ትውስታውን ለማጠናከር የሚደረግ ሙከራ የለም። በተወሰነ ደረጃ እስካሁን ድረስ የቀጠለው ይሄ ነው። ይህ ታዲያ እንደ አለመታደል ብንቆጥረው ይገባል። ምክንያቱም ያ የተከሰተው ሁኔታ የካቲት 12/1937 የጠላትን ጭካኔ ጠላት ኢትዮጵያና ኢትዮጵያዊነትን ለማፍረስ ምን ያህል እንደቆረጠ የሚያስረዳ ብቻ ሳይሆን ያኔ በተደረገው ጭፍጨፋ ምክንያት ከፍተኛ የሆነ የልሂቅ ክፍተት ተፈጥሯል። 30,000 ኢትዮጵያውያን ናቸው አዲስ አበባ ላይ የተጨፈጨፉት። እነዚህ 30,000 ኢትዮጵያውያን በአብዛኛው እየተመረጡ ነው። ማን ነው ዘመናዊ የሆነ የኢትዮጵያዊነት አገራዊ ባህሪ ያለው? ማን ነው ኢትዮጵያዊነትን አራማጅ? ማን ነው የጥቁር አንበሳ ቡድን አባል ሆኖ አሁን ተመልሶ ከተማ ውስጥ የገባ እየተባለ እየተመነጠረ ነው ያለቀው? እና ኢትዮጵያ መጀመሪያም ሲጀመር ብዙ የተማሩ ሊቃን አልነበሯትም። ችኑ የነበረችውን ትንሽ እርሾ ነው ደፍቶብን የሄደ ጣሊያን። እና ይህንን ማስታወስ የዚህ ጉድለት ደግሞ በኋላ ለፈጠሩብን ችግሮች ሁሉ ምክንያት መሆኑን ማወቅ ያስፈልግ ነበረ፣ ማስገንዘብ ያስፈልግ ነበር።
አንስተውታል። አሁን ትንሽ ተንተን እንዲያደርጉልኝ የካቲት 12 የሰማዕታት ቀን መነሻ በሁለት ኢትዮጵያውያን ወጣቶች አማካኝነት በግራዚያንና በፋሽስት ሹማምንት ላይ የተፈጸመው የግድያ ሙከራ ነበረ። ይህ ድርጊታቸው በአርበኝነት እንቅስቃሴው ላይ ትቶት ያለፈውን ተጽዕኖ እንዴት ይገመግሙታል እርስዎ?
መጀመሪያ ራሱ የዚህ ድርጊት ተሳታፊ የነበሩትን ወጣቶች እናያቸው። በትውልድ ኤርትራውያን ናቸው። ያደጉት እና የተማሩት አዲስ አበባ ተፈሪ መኮንን ትምህርት ቤት ነው። ስነ ልቦናቸው የታነጸው በኢትዮጵያዊነት ነው። አምርረው የሚታገሉት የኢትዮጵያን ጠላቶች እና ፋሽዝምን ነው። እና ይሄ በዚያ ጊዜ የነበረውን ስሜት በተለይ በዚያ ትውልድ የነበረውን ከተለያዩ አጋባጭ ልጆች የተውጣጡ ኢትዮጵያውያን በጠነከረች ኢትዮጵያ ራሳቸውን እንደ ማህበረሰብ ሀገሯንም እንደ አገር ከፍተኛ ደረጃ ለማድረስ የነበራቸውን ቁርጠኝነት የሚያስታውስ ነው። እና ራሳቸው ተሳታፊዎቹ አስተዋጽኦ ራሱ ስለዚህ ያው ጊዜ የነበረው ስሜት በዚያ ትውልድ አካባቢ ስለነበረው ስሜት ብዙ ይነግረናል። ያንን በማጣታችን ምክንያት ብዙ ኢትዮጵያውያን ተመንጥረው በመጥፋታቸው ምክንያት በኋላ የደረሰብን ድክመት እና አሁን ላለንበትም ሁኔታ አስተዋጽኦ ያደረገ ይመስለኛል።
አንዳንድ የታሪክ መምህርና ተመራማሪ በዚህ ጊዜ እናስበውና ቀኑንም
በዚህ ጊዜ በዚህ ቀን ከተጨፈጨፉት ሰዎች መካከል ወይንም ታስረው ስቃይ ከደረሰባቸውና በኋላም ከተገደሉት ሰዎች መካከል እንደው ጉልህ ጉልህ ናቸው ብለው የሚሏቸውን ያስቧቸዋል?
ብዙ ናቸው። በተለይ በመጀመሪያውን አንድ ዓመት ከማይጫው ሽንፈት በኋላ የአርበኝነቱን ትግል ወደ ደቡብ በመሄድ እንደገና በመቀስቀስ ጣሊያኖችን እንታገላለን ብለው ቆርጠው የነበሩ በብዙ መቶ ይቆጠሩ የነበሩ የሆለታ ሚሊተሪ አካዳሚ ሰልጣኞች፣ የተፈሪ መኮንን ትምህርት ቤት ተማሪዎች ከተለያዩ አካባቢዎች የተሰባሰቡ ያ የመጀመሪያው ትውልድ ልንለው እንችላለን። ምክንያቱም ዘመናዊ ትምህርት የተጀመረው ዳግማዊ ምኒልክ ዘመን መጨረሻ ላይ ነው። ስለዚህ በተጀመረ በሀያ ምናምን አመቱ ነው ይሄ ወረራ የመጣው እና ብዙ አልነበሩም፣ ግን እነዚያ በሙሉ እንዳለ ነው እንግዲህ የዘመቱት።
አንዳንድ የታሪክ ተመራማሪዎች ድርጊቱ በተለይ በተማሩ ኢትዮጵያውያን ላይ ፋሽስቶች የወሰዱት ጨካኝ እርምጃ የሀገረ መንግስቱን ግንባታ የኋሊት ጎትቶታል ይላሉ። ምን አስተያየት አለዎት እርስዎ?
ምንም ጥርጥር የለውም። ምክንያቱም ያ ትውልድ ደግሞ ለየት ያለ ትውልድ ነው። ለየት የምለው በኋላ ከጣሊያን በኋላ ከተወለድ ነው ትውልድ ጋር እያነጻጸርኩ ነው። እንዴት ነው ለየት ያለ የምለው? በመጀመሪያ ደረጃ የውጭውን ትምህርት እንደ ማንኛውም ትምህርት ቤት እንደሄደ ሰው ተቀብለውታል። ሁለተኛ ባህላቸውንም እና የአገሯን ነባራዊ ሁኔታ በሚገባ የተገነዘቡ እና ስር የጨበጡ ነበሩ። በኋላ ለተፈጠረው አንድ ጊዜ በጣም ቅብ የሆነ ዘመናዊነትን ያለምንም ጥንቃቄና ያለምንም ትንታኔ እንዲያው ዝም ብሎ እንዳለ መዋቅ ያ ሁሉ አበሳ የሚመጣው እንግዲህ ስር ያልጨበጠ ልሂቅ በሚያድግበት ሁኔታ ነው። ከዚያ በኋላ ለተወለደው ትውልድ አቀባባይ አልነበረው። በራሱ ያደገና ከራሱ ስህተት ብቻ እየተማረ ወደፊት የገፋ ነው። ስለዚህ ብዙ ስህተቶች ተፈጽመዋል። በኋላ ለወደቅንባቸው አንዳንድ አላስፈላጊ ስህተቶች እኔ ምክንያት ይሆናል የምለው አቀባባይ ስላልነበረን ነው። የምንማርበት ራሳችን የምናነጻጽርበት ከኋላችን ሌላ ትውልድ አልነበረም እና ያ ከፍተኛ ክፍተት ፈጥሯል።
ብዙ ጊዜ የሚነሳው ነው በአዲስ አበባ እና በአካባቢዋ እንዲሁም ደግሞ በደብረ ሊባኖስ ገዳም የተፈጸመው ፋሽስታዊ ጭፍጨፋ ነው። በሌሎች የኢትዮጵያ ክፍሎችስ ምን እንደተደረገ ታሪክ የመዘገበው ነገር አለ?
ኢትዮጵያዊነትን ያራምዳሉ ወይም ጣሊያን ለአቀደው ፕላን እንቅፋት ይሆናሉ ተብለው የሚጠረጠሩ ግለሰቦችም የሃይማኖት ተቋማትም እንዲሁም ህዝቦች እንደ ህዝብ ታርጌትድ ሆነው ኢላማ ተደርገው ይሰራባቸው ነበረ። በአብዛኛው የጣሊያን መርሆ የተመሰረተው ኢትዮጵያዊነትን የሚያራምዱ ተቋማት፣ መዋቅሮች ሁሉ መፍረስ አለባቸው። ለምሳሌ የአስተዳደር መዋቅሩ ራሱ ኢትዮጵያዊነትን በማያስታውስ መንገድ መቀረጽ አለበት ስለተባለ አገሯን መጠቅላላ በስድስት ክፍል ከፍሏታል። ኢትዮጵያ እንደ ሀገር ሳይሆን ኢትዮጵያ እንደ ጎሳ እንድትዋቀርና ሰዎች የራሳቸውን ኢትዮጵያውያን ሳይሆን በጎሳቸው እንዲመለከቱና የጎሳ ማንነት እንዲጎለብት ተብሎ ወደ ላይ ወደ ሰሜን ያለውን ትግራይንና ኤርትራን አስመራ ዋና ከተማው በማድረግ ገቨርኖ ኤርትሪዮ ብለው ኤርትራና ትግራይን አንድ ላይ አቋቋሙ። ከዚያ ቀጥሎ ያለውን አማርኛ የሚናገረውን ጎጃምን፣ ጎንደርን፣ ወሎን እና ሰሜን ሸዋን ደግሞ ጎቨርኖ አማራ ብሎ መቀመጫውን ጎንደር አድርጎ ራሱን እንደ አማራ ብቻ እንዲያይ አድርጎ አዋቀረው። ወደ ታች ወደ ደቡብ የነበሩትን አራት አምስት ክፍለ ሀገሮች አንድ ላይ ጨፍልቆ ጅማ ዋና ከተማውን አደረገ። በምስራቅ በኩል ደግሞ ጋዴንና ሶማሊያን አንድ ላይ አድርጎ መቀመጫውን ሞቃዲሾ ላይ አድርጎ የሶማሌ ብቻ ግዛት የሆነ አካባቢ ፈጠረ። ስለዚህ በተቻለ መጠን የጣሊያን ጥረት ኢትዮጵያን እንደ ሀገር የሚያስታውሱ አወቃቀሮችና ተቋሞች ሁሉ በሙሉ እንዲፈርሱ ማድረግ ነው። በ1936 መጨረሻ ላይ አማርኛ የአገሯ መጠቀሚያ ቋንቋ እንዳይሆን ተከለከለ። ኢትዮጵያውያን ከተለያየ አካባቢ መጥተው ይማሩባቸው የነበሩ ትምህርት ቤቶች ተዘግተው የየአካባቢ ትምህርት ቤቶች ጣሊያንኛ ብቻ የሚሰጥባቸው ተከፈቱ። እንዲሁም ደግሞ የኢትዮጵያዊነትን አሁንም እያራመዱ ነው ተብሎ የሚጠረጠሩ አካባቢዎች በቀጥታ ሌላ ተጻራሪ ጎሳ እንዲነሳባቸው እና እንዲዘልቅባቸው የሚያቀነባብሩ የጣሊያን ከፍተኛ መኮንኖች ሊላኩ ነበረ። ለምሳሌ የማስታውሰው እና በደንብ በታሪክ የተመዘገበው በሸዋ ውስጥ በዚህ በአንጾቂያ በግድል በአጣየ አካባቢ የአርበኝነት እንቅስቃሴው ሲያስቸግራቸው ያንን ለመጻረር ሲሉ ወደ ቆላው እየወረዱ ሌሎች ጎሳዎችን በማደራጀት በማባበል በላይኛው ወደገኛው ላይ እንዲነሳበት ያደርጋሉ እና በፖሊሲ ደረጃ ሁሉ እንደዚህ አይነት ሁኔታ ጭፍጭፋዎች ይፈጸሙ ነበረ። ከሃይማኖት መሪዎች አንዳንዶቹን በዚሁ ይህን የኢትዮጵያዊነትን ስሜት ያራምዳሉ፣ ህዝቡን ያሰባስባሉ፣ ኢትዮጵያዊነትን ያስታውሳሉ የሚባሉ በየአካባቢው አቡነ ሚካኤል እና አቡነ ጴጥሮስ እነዚህ ሁሉ እንግዲህ የዚያ ጣሊያን ፖሊሲ ሰለባ የሆኑ ናቸው። በደብረ ሊባኖስም የተፈጸመው እልቂት ብዙ መቶ መነኮሳት ነው የተገደሉት።
እንዴት ባለ መንገድ ቢታወስ ይሻላል? ከዚህ በኋላ ይላሉ እርስዎ የከተረዱ
ከዚህ 12 መታወስ ያለበት ከተጻራሪ ኃይሉ አንጻር ነው። ተጻራሪ ኃይሉ ምለው የፋሽስት ፖሊሲን ነው። ፋሽስቶች ለምን ኢትዮጵያዊነት አልመቻቸው አለ። እንግዲህ ፋሽስቶች ኢትዮጵያዊነትን ያልወደዱት ለነሱ ተገዥነትን ቀላል ስላላደረገላቸው ነው። ሌሎቹ የአውሮፓ ቅኝ ገዥዎች በቀላሉ ቀንቷቸው እኛ ለምን ይህን የመሰለ ተግዳሮት ገጠመ ብለው በሚያስቡበት ጊዜ ይሄ የነበረ ጠንከር ያለ የኢትዮጵያዊነት ስሜት እስካለ ድረስ የእነሱ ሀሳብ እንደማይፈጸም። ይህ ህዝብ ታሪክ ያለው ህዝብ ነው። ታሪክ ያለው ህዝብ ስለሆነ የራሱን ታሪክ ጽፏል። የራሱ የሆነ ምንነት፣ ጠንካራ ምንነትም ፈጥሯል። ይሄ እንግዲህ ኢትዮጵያውያንን ከጣሊያኖች ከአውሮፓውያኖች ጋራ ጎን ለጎን አቆማቸው ማለት ነው። ብዙ አውሮፓውያን እጅግ በጣም የሚጠሉት እና የሚያበሻቅጡት ሀሳብ ቢኖር ይሄ አይነት ኢትዮጵያዊነት ነው። ብዙ የተጻፋለ በ19ኛው ክፍለ ዘመን መጨረሻ እና በ20ኛው ክፍለ ዘመን መጀመሪያ ላይ አብዛኛዎቹ ስለ ኢትዮጵያ የተጻፉት ሁሉ ይህንን ከፍተኛ የሆነ የአውሮፓ ጥላቻ ሪዘንትመንት የሚያንጸባርቁ ናቸው። አሁን እኛ ያን ኢትዮጵያዊነት ስንተዋቸው ለዚያ አይነት ስሜት ተመችተን ተገኘን ማለት ነው። ከስልጣኔያችን ወደ ታች ወረድን ማለት ነው። አፍሪካንስ ሀቭ ኖ ሂስትሪ ሲሉ አፍሪካውያን ራሳቸው ለማድረግ ምንም አይነት ጥበብም ብልሃትም የላቸውም ማለት ነው። ታሪኩን የማይጽፍ ሰው ሌላው ታሪኩን ይጽፍለታል፣ ራሱን የማያዝ ሰው ሌላ ያዝበታል ማለት ነው። ስለዚህ በራሳችን እንዘዝ ካል ከጎጥ እና ከጎሳ ያለፈ አንድነት እና ምንነት ያስፈልጋል። አገር መፍጠር ከፍተኛ የሆነ የስልጣኔ ምልክት ነው። አገር የሚፈጠረው እንደ ኢትዮጵያ ያለ የተለያዩ ቋንቋዎችን እና ባህሎችን አንድ ላይ የሚያገናኝ ሀሳብ የከፍተኛ ለውጥ እና እንቅስቃሴ ውጤት ነው፣ የእድገትም ምልክት ነው። ምክንያቱም ከዚያ በፊት የሚኖረን ምንነት እጅግ በጣም ጠባብ ነው። ከብዙ ልምምድና ከብዙ መግባባትና መተባበር በኋላ የሚመጣ ግኝት ነው። ይሄ አገር መሆን ማለት አገር መሆን ከፍተኛ የሆነ እምርታ ነው። የሰው ልጅ ከፍተኛ የሆነ ውጤትን የሚያስመዘግበው መተባበር በሚችልበት ጊዜ፣ የመተባበር አድማሱን በሚያሰፋበት ጊዜ ነው። ብዙዎቹን አንድ ላይ ሊያደርግ የሚችል በብዙ መግባባትና ጥበብ የሚገኝ አንድነት ነው። በአንድነት ከፍተኛ የሆነ ግኝትን መፍጠር ይቻላል። በአንድነት ብዙ ስኬት ይገኛል። ያደጉ ማህበረሰቦች የአንድነትን ብልሃት ያዳበሩ ናቸው። የሰው ልጅ አሁን ሊደርስበት የቻለበት ደረጃ የደረሰው መተባበር በመቻሉ ነው። መተባበር ያልቻሉ ግንኙነታቸው በፉክክር ላይ ብቻ የተመሰረቱ ማህበረሰቦች እንደ ቀጨጩ ይቀራሉ። 1000 ሰዎችን ስናሰባስባቸው ተአምር ይሰራሉ። 1000 ዝንጀሮ ብናሰባስብ ጥፋትና ፍርሻ ነው የከተለው እና የሰው ከፍተኛ መለያ ባህሪው
ለመተባበር መቻል ነው። ያችን ጥንት የነበረው በጣም ጠባብ የሆነች ባህል ትቶ ከሌሎቹ ጋር ሊጋራ ወደሚችልበትና ሊተባበር ወደሚችልበት ጎዳና መሄድ መቻሉ ነው ይላል። እና ኢትዮጵያውያንም ይህንን ሊገነዘቡት ይገባል። እንደ የካቲት 12 ያሉ የታሪክ ክስተቶች ይህንን ባለፈው እንዳደረግነው ዋጋም እንደከፈልበት ያስታውሱናል። ከዛ ብዙ ተምረን የተሻለ ህብረትን የተሻለ መቀራረብን ልንፈጥር ይገባል። ምክንያቱም ሰላም ብልጽግና ሊሰፍን የሚችለው ሀረሪ እንዳለው በመግባባት እና መተባበር በሰፈነበት ገሃድ ውስጥ ነው።
በጣም አመሰግናለሁ ፕሮፌሰር ሹመት ሲሻኝ ስለትብብሮ። ወደፊትም እናገኘታለን ብለን ተስፋ እናደርጋለን።
እሺ፣ አመሰግናለሁ።
የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ከፕሮግራሙ ዋና አዘጋጅ ጽሆን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።